የሉቃስ ወንጌል ምዕራፍ 20 አንድ ቀን ኢየሱስ በቤተ መቅደስ ተገኝቶ ሕዝቡን ያስተምርና ወንጌልንም ያበስር ነበር። በዚያን ጊዜ የካህናት አለቆችና የሙሴ ሕግ መምህራን ሽማግሌዎችም ወደ እርሱ መጡ። እንዲህም ሲሉ ጠየቁት፣ በልስቲ ንገረን፣ እነዚህን ነገሮች የምታደርገው በምን ሥልጣን ነው? ወይስ እነዚህን እንድታደርግ ሥልጣን የሰጠህ ማን ነው? ኢየሱስም እንዲህ አላቸው፣ እኔም አንድ ጥያቄ እጠይቃችኋለሁ፣ በሉ እስቲ መልሱልኝ። የዮሐንስ ጥምቀት ከእግዚአብሔር ነበርን ወይስ ከሰው? እነርሱም እንዲህ እያሉ እርስ በርሳቸው ተነጋገሩ፣ ከእግዚአብሔር ነው ብንል ታዲያ ለምን አላመናችሁበትም ይለናል? ከሰው ነው ብንል ደግሞ ሕዝቡ በድንጋይ ይወግሩናል፣ ምክንያቱም ሁሉም ዮሐንስ ነቢይ መሆኑን ያምናሉ። ስለዚህ ከየት እንደሆነ አናውቅም ሲሉ መለሱለት። ኢየሱስም እንግዲያውስ እኔም በምን ሥልጣን እነዚህን ነገሮች እንደማደርግ አልነግራችሁም አላቸው። ቀጥሎም ኢየሱስ ይህንን ምሳሌ ለሕዝቡ ተናገረ። አንድ ሰው የወይን አትክልት ተከለ፣ ለገበሬዎች አከራየውና ወደ ሌላ አገር ሄደ። ሳይመለስም ብዙ ጊዜ ቆየ። ወይኑ ባፈራ ጊዜ የወይኑ አትክልት ባለቤት ከፍሬው ድርሻውን እንዲቀበሉለት አንድ አገልጋይ ወደ ገበሬዎቹ ላከ። ገበሬዎቹ ግን አገልጋዩን ደብድበው ባዶ እጁን ሰደዱት። እንዲሁም ሌላ አገልጋይ ቢልክ እርሱንም ደበደቡት፣ አዋርደውም ባዶ እጁን ሰደዱት። እንደገናም ሦስተኛ አገልጋይ ቢልክ እርሱንም ደብድበው አቆሰሉትና አውጥተው ጣሉት። ከዚህም በኋላ የወይኑ አትክልት ባለቤት እንግዲህ ምን ላድርግ? የምወደውን ልጄን ልላከዋ፣ እርሱን ምናልባት ያከብሩት ይሆናል አለ። ነገር ግን ገበሬዎቹ ባዩት ጊዜ እርስ በርሳቸው እንዲህ ተባባሉ፣ ይህማ ወራሹ ነው፣ ኑ እንግደለው፣ ርስቱም ለእኛ ይሆናል። ስለዚህ ልጁን ከወይኑ አትክልት ቦታ ወደ ውጪ አውጥተው ገደሉት። ታዲያ እንግዲህ የወይኑ አትክልት ጌታ በእነዚህ ገበሬዎች ላይ ምን የሚያደርግ ይመስላችኋል? የወይኑ አትክልት ባለቤት ራሱ ይመጣል፣ ገበሬዎቹንም ይገድላል፣ የወይኑንም አትክልት ለሌሎች ገበሬዎች ይሰጣል። ሰዎቹም ይህን በሰሙ ጊዜ ይህስ ከቶ አይሁን አሉ። ኢየሱስ ግን ወደ እነርሱ ተመልክቶ እንዲህ አለ፣ ታዲያ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ተብሎ የተጻፈው ምንን ያመለክታል? በዚያ ድንጋይ ላይ የሚወድቅ ሁሉ ይሰበራል፣ ድንጋዩ በላዩ ላይ የሚወድቅበት ሰው ግን ይጨፈለቃል። የሙሴ ሕግ መምህራንና የካህናት አለቆች ይህን ምሳሌ በእነርሱ ላይ እንደ ተናገረ አውቀው በዚያን ሰዓት ሊይዙት ፈልገው ነበር፣ ነገር ግን ሕዝቡን ፈሩ። ስለዚህ ኢየሱስን ለመያዝ ምቹ ጊዜ ይጠብቁ ነበር። ለገዢው ሥልጣንና ፍርድ አሳልፈው ለመስጠት የሚያስችላቸውን ቃል ከእርሱ ለማግኘት ይፈልጉ ነበር። ስለዚህ ጻድቃን መስለው በንግግሩ የሚያጠምዱትን ሰላዮች ላኩበት። ሰላዮቹም ወደ ኢየሱስ ቀርበው እንዲህ ሲሉ ጠየቁት፣ መምህር ሆይ አንተ የምትናገረውንና የምታስተምረውን እውነት መሆኑን እናውቃለን። የእግዚአብሔርን መንገድ በእውነት ታስተምራለህ እንጂ ለማንም አታዳለም። እስቲ ንገረን፣ በሕጋችን መሠረት ለሮም ቄሳር ግብር መክፈል ተፈቅዷልን ወይስ አልተፈቀደም? ኢየሱስ ግን ተንኰላቸውን አውቆ እንዲህ አላቸው፣ እስቲ ገንዘቡን አሳዩኝ። በዚህ ገንዘብ ላይ የተቀረጸው መልክና የተጻፈው ስም የማን ነው? እነርሱም የቄሳር ነው አሉት። ኢየሱስም እንግዲያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። እነርሱም በሕዝቡ ፊት በንግግሩ ሊያጠምዱት አልቻሉም። ስለዚህ በመልሱ ተደንቀው ዝም አሉ። ሙታን አይነሱም የሚሉ ሰዶቃውያን ወደ ኢየሱስ ቀርበው እንዲህ ሲሉ ጠየቁት፣ መምህር ሆይ ሙሴ እንዲህ ሲል ጽፎልናል፣ አንድ ሰው ልጅ ሳይወልድ ከሚስቱ በሞት ቢለይ ወንድሙ ሴትዮዋን አግብቶ ለሟቹ ዘር ያትርፍለት። ሰባት ወንድማማቾች ነበሩ፣ የሁሉም ታላቅ ሚስት አግብቶ ልጅ ሳይወልድ ሞተ። ተከታይ ወንድሙም ያችኑ ሴት አገባት፣ ሦስተኛውም አገባት። በዚሁ አኳኋን ሰባቱም አግብተዋት ልጆች ሳይወልዱ ሞቱ። ከሁሉም በኋላ ሴትዮዋ ሞተች፣ ሰባቱም በየተራ አግብተዋታልና። ታዲያ ሙታን በሚነሱበት ጊዜ ለየትኛው ሚስት ትሆናለች? ኢየሱስም እንዲህ ሲል መለሰላቸው፣ የዚህ ዓለም ሰዎች ያገባሉ፣ ይጋባሉ። ከሙታን ተነስተው በሚመጣው ዓለም ለመኖር የተገባቸው ሰዎች ግን አይጋቡም። ምክንያቱም እንደ መላእክት ስለሚሆኑ አይሞቱም፣ ከሞት ስለ ተነሱም የእግዚአብሔር ልጆች ናቸው። ስለ ሙታን ትንሣኤ ግን ሙሴም ስለ ቁጥቋጦው እሳት በተናገረው ታሪክ ውስጥ ገልጦታል። በዚያም ታሪክ ውስጥ ሙሴ እግዚአብሔርን የአብርሃም አምላክ፣ የይስሐቅ አምላክ፣ ያዕቆብ አምላክ ብሎ ጠርቶታል። ስለዚህ እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ምክንያቱም ሁሉም ለእርሱ በሕይወት ይኖራሉ። ከሙሴ ሕግ መምህራንም አንዳንዶቹ መምህር ሆይ መልካም ተናገርህ አሉ። ከዚያም ወዲህ ለኢየሱስ ጥያቄ ሊያቀርብለት የደፈረ ማንም የለም። ከዚህም በኋላ ኢየሱስ እንዲህ አላቸው፣ እንዴት መሲህን የዳዊት ልጅ ነው ይሉታል? ዳዊት እኮ ራሱ በመዝሙር መጽሐፍ ውስጥ እግዚአብሔር ለጌታዬ ለመሲሁ ጠላቶችን በሥልጣንህ ሥር እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ራሱ ጌታ ብሎ ከጠራው ታዲያ መሲህ ለዳዊት እንዴት ልጁ ሊሆን ይችላል? ሕዝቡ ሁሉ ሲሰሙት ሳሉ ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ረዣዥም ልብስ ለብሰው ወዲያና ወዲህ መዞርን፣ በገበያም የክብር ሰላምታ መቀበልን፣ በምኵራቤ ከበሬታን ወንበር፣ በግብዣም የክብር ስፍራን ከሚወዱ ከሙሴ ሕግ መምህራን ተጠንቀቁ። እነርሱም ለታይታ በሚያቀርቡት ረዥም ጸሎት እያመካኙ የመበለቶችን ቤት ይበዘብዛሉ። ስለዚህ እነርሱ የባሰ ፍርድ ያገኛቸዋል።